ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
በቅንነት በትሩ እለት እለት እየመራን እየደገፈን ስንወድቅም እያነሳን እያቆመን እግዚአብሔር አምላካችን ለዚህች ለተወደደች ምሽት እንድንበቃ ደግሞ ፈቃድ ሆኗል። እንደምን አላችሁ በጌታ የተወደዳችሁ ክብራን አድማጮቼ? አዎ ሰላምታዬን ተቀብላችሁ ለሰላምታዬም ጸፈታውን እንደምትመልሱ እኔ ባለሙሉ ተስፋ ነኝ። እግዚአብሔር ይባርካችሁ። ያንዳንዳችንን በእያለንበት ስፍራ የታደገን ይህችንም ቀን ደግሞ እንድናይ እነሆ በዚህችን በተወደደች ምሽት ደግሞ በቃሉ ማዕድ ፊት አንድ ላይ እንድንሰበሰብ ይህንን እድል ለቸረን ለጌታችን ክብር ምስጋና ይድረሰው። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የሉቃስ ወንጌል ጥናታችንን እንቀጥላለን። ወዳጆቼ እግዚአብሔር እኔና እናንተን ረድቶን ከዚህ መጽሐፍ ብዙ ቁም ነገሮችን እንድንገበይ ጌታ መንፈስ ቅዱስ አስተማሪውን በየለቱ ልኮልናል። አዎ እሁነተኛ ዳኛ የማያዳላ አምላክ ለኔም ለናንተም በሚገባን ቋንቋ ረጅም ነው አጭር ነው ዘርን ሳይለይ ቋንቋን ሳይለይ እግዚአብሔር ለሁላችንም በሚገባን መንገድ እነሆ ከበረከቱ ማዱላችንንም ደግሞ መግቦናል። እንግዲህ በልተን ፍሬ ማፍራት ያለብን ለሌሎችም ደግሞ ትርፍና ጥቅም መሆን ያለብን እኔና እናንተን እግዚአብሔር በዚያም ሆነ በዚህ ሳይናገረን ሳያስተምረን የቀረበት ጊዜ ምንም የለም። እውነተኛ አምላክ ከጠላት እጅ ባስጥለን ኖሮ እነሆ እንደ ሰው ቢፈርድብን ኖሮ አንዷን ቀን አይደለም አንዷን ደቂቃ እንራመድም ነበር። እግዚአብሔር አምላካችን ግን እውነተኛ ዳኛ ነው። አዎ ኢየሱስ ክርስቶስ እውነተኛ ዳኛ ነው። ለካለ ዳኛ
የማይቀበል ጉቦ መማፀኛ መልሶ ከሰሰኝ እንዲፈረድብኝ ከዳኛ ዋቆምን ዘበቃ ሳይኖረኝ የችሎቱም ዳኛ አባቴ ሆነና ተገስሽ ትገር በልቧዘነና ሞት አትቀርም እሷ ብሎ አሰብና ሞቷን ሞታለው ብሎ በየነለኝ በእኔ ኃጢአት እሱ ጌታ ሞተልኝ ጌታ
ያሳረፍከን ከዓለሙን ቅብዝብዝነት ከመባከን ኢየሱስ ክርስቶስ ያዳንከን በጉያህም ስር ሸሽገ ደግሞ እንድናርፍ ይህንን እድል የሰጠህን አንተ ነህ። አቤቱ እግዚአብሔር አምላካችን ሆይ እጅግና መሰግናለን ስለዚህ ስጦታ። እግዚአብሔር ሆይ በዚህች ሰዓት ደግሞ የቀረምንበትን ምክንያት ታውቃለህ። ያንዳንዳችን በሬዲዮናችን ዙሪያ ተሰብስበን አንተ የምትናገረንን አንተ የምታስተምረንን ለመስማት ጌታ ሆይ ልባችንን ከፍተን ቀርበናል። እንደ መሻታችን ብዛት እግዚአብሔር ሆይ በመንፈስ ቅዱስ አማካኝነት እንድትገናኝን እንለምንሃለን። ቃልህን ባርክልን አቤቱ ጌታችን ሆይ ጊዜውንም ሁሉ ባርክልን ስለ ዘላለማዊና ስለ ታላቁ ስምህ ስትል ስማን አሜን። አድማጮች በአትላንቲክናው ምሽት ክፍለ ጊዜ ጥናታችን ከሉቃስ ወንጌል የተመለከትነው ስለ ድንግል መውለድ ነበር። ድንግል እንደምትወልድና የሚወለደውም ልጅ የእግዚአብሔር ልጅ እንደሚባል ተነጋግረን ወደ መጨረሻ ላይ ሰዓቱ ስለበቃ በዚያው ጥናታችንን አቆመን ነበር። ዛሬም ደግሞ እግዚአብሔር በረዳን መጠን ከሉቃስ ወንጌል ምዕራፍ 1 ቁጥር 38 ጀምሮ ጌታ በረዳን መጠን አብረን እንመለከታለንና መጽሐፍ ቅዱሳችሁን ወጣ ወጣ አድርጋችሁ የሉቃስ ወንጌል ምዕራፍ 1 ቁጥር 38ን ተመልከቱ። እንዲህ ይላል፣ ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች፣ መልአኩም ከርሷ ሄደ ይላል። ማርያም ለእግዚአብሔር ፈቃድ ራስዋን የሰጠች እንደነበር ይህ ጥቅስ ማስረጃ ነው። እንደ ቃል ይሁንልኝ አለች። የኢየሱስ ክርስቶስ ትንሣኤ ከድንግል መወለዱን ያመለክታል። ከድንግል መወለዱን ክደን ትንሣኤውን እናምናለን ማለት አይቻልም። ከድንግል መወለዱን አምነን ትንሣኤውን መካድም አይቻልም። ሁለቱ የማይነጣጠሉ ናቸው። ማርያም ኤልሳቤጥን ጎበኘች። እስቲ ከቁጥር 39 እስከ 40 እንዲያለው ደግሞ አንድ ላይ እንመልከት። ማርያምም በዚያ ወራት ተነስተ ወደ ተራራማ አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ተሳለመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማጸኗ ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ሞላባት ይላል። አሁን አድማጮቼ የምንመለከተው ታምራዊ ስለሆነ ነገር ነው። ታምራዩን ነገር በተፈጥሯዊ መንገድ መግለጥ መሞከሩ ዋጋ የለውም። ምርጫው ሁለት ነው፣ ማመን ወይም አለማመን። በቃ በመጽሐፍ ቅዱስ የተጠቀሱትን ታምራት በተፈጥሯዊ ሁኔታ ለመግለጥ ሙከራ የሚያደርጉና በዚህ ማድራጎታቸው ምሁር ለመሰኘት የሚያስቡ ሰባኪዎች ብዙ ያስገርሙኛል። በመጽሐፍ ቅዱስ ያሉትን ታምራት የማመን ወይም ያለማመን ምርጫ አለን ወገኖች። ከላይ የተመለከትናቸው ጥቅሶች ደግሞ ስለ ታምር ነው የሚናገሩት። ኤልሳቤጥ በመንፈስ ቅዱስ የተሞላች በማጸኗ የነበረው ጽንስም ምን ሆነ ይላል? ዘለለ ይላል። ቁጥር 42 በታላቅ ድምጽ ምጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው የሚልን ቃል እናገኛለን። በአዲስ ኪዳን ውስጥ ወገኖቼ ከሚገኙ ቅንያዊ ዝማሪዎች የመጀመሪያው ይህ አሁን በቁጥር 42 ላይ የተመለከትነው ቃል ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምጽ በጆሮዬ በመጣ ጊዜ ጽንሱ በማጸኔ በደስታ ዘሏልና። ከጌታ የተነገረላት ቃል ይፈጸማልና ያመነች ብጽዕት ናት ይላል። ከቁጥር 43 እስከ 45 ያለውን ይመለከቷል። ወገኖቼ በቅዱሳት መጻሕፍት ስለ ኤልሳቤጥ የተነገረው በጣም በጥቂቱ ነው። ባለቤቷ ዘካርያስ እምነት ባጣበት ጊዜ እንኳን የእምነት ሴት ሆና ተገኝታለች። ባለማመኑ ዘካርያስ ዲዳ ሆኗል። ኤልሳቤጥ ግን ባለማመኗ ስለደረሰባት ችግር የተነገረ የለም። በእግዚአብሔር ጽኑ እምነት ነበራት። አሁን ደግሞ ማርያምን ስታበረታታት እናያለን። ማርያም ወጣት ስትሆን፣ ኤልሳቤጥ ግን አሮጊት ናት። ኤልሳቤጥ ብዙ ዓመታት ከእግዚአብሔር ጋር ተመላልሳለች። የተነገረላት ነገር እንደሚፈጸም እርግጠኛ ነች። እስቲ ቀጥሎ አሁን ያለውን ቁጥር 46 እስከ 48 ያለውን ቃል ደግሞ እንመልከት። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። የባሪያይቱን ውርደት ተመልክቷልና እነሆም ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ይላል። ከዚህም ማርያም ካቀረበችው ዝማሬ የምንማራቸው አንዳንድ ነገሮች አሉ ወገኖቼ። አዳኝ እንደሚያስፈልጋትና በርሱም ደስ እንደምትሰኝ ነው በመዝሙሩ የምትናገረው። ወዳጆቼ ማርያምን ብጽዕት ነሽ እንበላት። አስተዋላችሁ? ማርያምን ብጽዕት ነሽ እንበላት። እንዲህ ስለተባለ ግን እንስገድላት እናምልካት ማለት አይደለም። የእግዚአብሔርን ልጅ እንድትወልድ ተመርጣለች። እግዚአብሔር ደግሞ በምርጫው አይሳሳትም። ማርያም ዝማሪዋን በመቀጠል እንዲያለች፣ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱም ኃይል አድርጓል። ትዕቢተኞችን በልባቸው አሳበትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ አድርጓል። የተራቡትንም በበጎ ነገር አጥግቧል። ባለጠጎችንም ባዶአቸውን ሰዷቸዋል። ለአባቶቻችን እንደ ተናገረ ለአብርሃምና ለዘሩ የሚልን ቃል ከቁጥር 49 እስከ 55 ባለው ስፍራ እናገኛለን። መልካም ዝማሬ ደስ የሚያሰኝ ልብንም የሚያነቃቃ ነው። ማርያም በዝማሬዋ በክንዱ ኃይል አድርጓል አለች እግዚአብሔርን። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 ደግሞ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 1 የእግዚአብሔር ክንድ ለማን ተገለጠ ካለ በኋላ ኢሳይያስ የዓለምን ኃጢአት ስለሚያስወግደው የእግዚአብሔር በግ ይናገራል ወይም ደግሞ ይገልጣል። እግዚአብሔር የክንዱን ብርታት እንዲሁም ኃይልና ፍቅሩን የገለጠው ለሰው ልጆች ባዘጋጀው የደህንነት መንገድ ነው። ማርያም ወገኖቼ በዝማሪዋ አብርሃምንም አንስታለች። ይህንን አስተውሉ። አብርሃም ከማንኛውም ሰው ይልቅ በብሉይ ኪዳን ስሙ በተደጋጋሚ ይነሳል። በእርግጥም በሰው ደረጃ የአብርሃም ስም ብዙ የሚነሳበት ምክንያት አለ። እስቲ ያለፍ ብለን አሁን ቁጥር 56 እንደሞ እንመልከት። ማርያምም 3 ወር የሚያህል በርሷ ዘንድ ተቀመጠች፣ ወደ ቤቷም ተመለሰች የሚልን ቃል ደግሞ እናገኛለን። እነዚህ ወገኖች እርስ በርሳቸው ይደጋገፋሉ፣ ይጠያየቃሉ፣ አንዱ አንዱን የሚያጽናና ይመስላል። እስቲ ዮሐንስን መወለድ ደግሞ ቀጥለን እንመልከት። የዚህ ምዕራፍ ቀሪ ክፍል የመጥምቁ ዮሐንስን መወለድና የዘካርያስን ዝማሬ ነው የሚያቀርበው። ዋና ዋና ናቸው የምንላቸውን ነጥቦች እያነሳን እንነጋገርባቸዋለን። እስቲ አሁን ደግሞ አለፍ ብለን ከቁጥር 57 እስከ 60 ያለውን እንመልከት። የኤልሳቤጥም የመውለጃዋ ጊዜ ደረሰ፣ ወንድ ልጅም ወለደች። ጎረቤቶቿም ዘመዶቿም ጌታ ምሕረቱን እንዳገነነላት ሰምተው ከእርሷ ጋር ደስ አላቸው። በስምንተኛውም ቀን ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ወደዱ። እናቱ ግን መልሳ አይሆንም፣ ዮሐንስ ይባል እንጂ አለች። አስተውሉ ወገኖቼ፣ በመጀመሪያ ሕፃኑን በአባቱ ስም ነበር የሰየሙት። በተነገረው ትንቢት መሠረት ዮሐንስ መባል አለበት የሚለውን ሐሳብ ያቀረበች ኤልሳቤጥ ናት። እነርሱም ከወገንሽ ማንም በዚህ ስም የተጠራ የለም አሏት። አባቱን ማን ሊባል እንዲወድ ጠቀሱት። ብራናም ለምኖ ስሙ ዮሐንስ ነው ብሎ ጻፈ። ሁሉም አደነቁ። ያን ጊዜም አፉ ተከፈተ፣ ምላሱም ተፈታ፣ እግዚአብሔርንም እየባረከ ተናገረ የሚልን ቃል ደግሞ ከቁጥር 61 እስከ 64 ባለው ስፍራ እናገኛለን። አድማጮቼ በዚያ ዘመን ልጅ ሲወለድ በቤተሰቡ ስም ይጠራ ነበር። ስለዚህም ዘመዶቻቸው በአባቱ በዘካርያስ ስም መጠራት እንዳለበት አሰቡ። ኤልሳቤጥ ይህን ስህተት ለማረም ሞከረች። እነርሱ ግን አሁንም ዘካርያስ የሚለውን ስም ነበር ለሕፃኑ የመረጡለት። ማን ተብሎ እንዲጠራ እንደሚወድ ለዘካርያስ ጥያቄ ሲያቀርቡለት ዮሐንስ ይባል በማለት ጻፈ። አስቀድሞ ይህን ስም የሰጠው እግዚአብሔር ነው ወገኖቼ። በስፍራው የነበሩትም ዮሐንስ በሚለው ስሙ ተደነቁ። ከዚህ በኋላ ዘካርያስ እንደገና መናገርና እግዚአብሔርን ማመስገን ጀመረ። ምንም እንኳ ይህን ያህል በቂ እምነት ባይኖረውም በተወለደው ሕፃን ምክንያት በእግዚአብሔር ደስ እየተሰኘ ነው። የዘካርያስ እምነት ደካማነት የእያንዳንዳችን ድካም ነው። እግዚአብሔር ጸሎታችንን ሰምቶ መልስ ሲሰጠን በጣም ደስ ይለናል። አንዳንድ ጊዜ ለእኛ ለደካማዎቹ ክርስቲያኖች እግዚአብሔር የጸሎታችንን መልስ የሚሰጠን ደስ የምንሰኝበት ምክንያት እንደሆነ አስባለሁ። ብርቱና እምነት ተጠንካራ ክርስቲያኖች ግን በማንኛውም ሁኔታ ደስ ይላቸዋል። እስቲ አሁን ደሞ ቀጥለው ያለውን ቃል አብረን እንመልከት። ለጎረቤቶቻቸው ሙሉ ፍርሃት ሆነ። ይህም ሁሉ ነገር በይሁዳ በተራራማው አገር ሁሉ ተወራ። የሰሙትም ሁሉ እንኪያ ይህ ጻን ምን ይሆን እያሉ በልባቸው አኖሩት። የጌታ እጅ ከነርሱ ጋር ነበረችና አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ። እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጎምኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷልና የሚልን ቃል ከቁጥር 65 እስከ 69 ባለው ስፍራ እናገኛለን። ይህ ደስ ያሰኛል። ዮሐንስ ከተወለደ በኋላ ወገኖቼ ለዘጠኝ ወራት ዲዳ የነበረው ዘካርያስ መናገር ይቻለ። የመጀመሪያውን መዝሙር ኤልሳቤት፣ ሁለተኛውን ማርያም፣ አሁን ደግሞ ሶስተኛውን መዝሙር ዘካርያስ ዘመረ። መዝሙሩን ትንቢት ያለበት ነበር። ምንም እንኳ ዘካርያስ ከዳዊት ዘር ባይሆንም በነቢዩ ሚልኪያስና በነቢዩ ኢሳይያስ በተነገረው ትንቢት መሰረት ልጁ ዮሐንስ ስለ ኢየሱስ ክርስቶስ መምጣት የሚያበስር መንገድ ጠራጊ እንደሚሆን ያውቃል። ዮሐንስ የመሲሁን መምጣት እንዲያውጅ ተመርጧል። ስለዚህም የአዋጅ ነጋሪው መምጣት መሲሁም በቅርቡ እንደሚመጣ ምልክት ነው ማለት ነው። እስቲ ከቁጥር 70 እስከ 75 ያለውን ደሞ ወረድ ብለን እንመልከት። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን ይላል። የሚያጽናና የሚደግፍ የሚያበረታታ ቃል ነው። እግዚአብሔር ለአብርሃም ተስፋ ሰጥቶታል ወገኖቼ። ማርያም፣ ኤልሳቤጥና ዘካርያስ ለአብርሃም የተሰጠው ተስፋ እንደሚፈጸም እምነት ነበራቸው። አንዳንድ ሰዎች እግዚአብሔር ለአብርሃም የሰጠውን ተስፋ እንደሚፈጽም የነበራቸውን እምነት ትተዋል። ወዳጄ ሆይ በዮሐንስ ምዕራፍ 3 ቁጥር 16 በዮሐንስ ምዕራፍ 3 ቁጥር 16 የተሰጠውን ተስፋ የምታምን ከሆነ ለአብርሃም የተሰጠውንም ተስፋ እንደሚፈጽም ማመን ይኖርብሃል። ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚህም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ። ይህም ከላይ የመጣ ብርሃን በጎበኘበት በአምላካችን ምሕረትና ርኅራኄ ምክንያት ነው። ብርሃኑም በጨለማና በሞት ጥላ ተቀምጦ ላሉት ያበራል፣ እግሮቻችንንም በሰላም መንገድ ያቀናል። ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤል እስከ ታየበት ቀን ድረስ በምድረ በዳ ኖረ ይላል። ወገኖቼ በተነገረለት መሠረት ዮሐንስ የልዑል ነቢይ ተብሎ ይጠራል። አስተዋላችሁ? ዮሐንስ የልዑል ነቢይ ተብሎ ይጠራል። መንገድን ያዘጋጅለት ዘንድ በጌታ ፊት ይሄዳል። ነቢዩ በመካከላቸው እንዳለ ዮሐንስ ያውቅ ነበር። መጥምቁ ዮሐንስ ከሌሎች የተለየ ነበር፣ እግዚአብሔርን በልዩ አገልግሎት ሊያገለግል ተዘጋጅቷልና። እግዚአብሔር ይመስገን። እንግዲህ የተከበራችሁ አድማጮች የሉቃስ ወንጌል ምዕራፍ 1 ጥናታችን በዚህ ላይ ያበቃል። ቀጥለን ደግሞ አሁን የሉቃስ ወንጌል ምዕራፍ 2ን አብረን እንመለከታለን። አድማጮቼ የሉቃስ ወንጌል ምዕራፍ 2 ስለ ኢየሱስ ልደት ይተርካል። የኢየሱስ ክርስቶስን ልደት የሮም መንግስት ታሪክ ጻፊዎች እንኳን የሚመሰክሩለት ነው። በሙሴ ሕግ መሰረት የግርዘትን ሥርዓት እንዲፈጽም በ8ኛው ቀን ኢየሱስን ወደ ቤተ መቅደስ ወሰዱት። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። ገላትያ ምዕራፍ 4 ከቁጥር 4 እስከ 5 ያለውን መመልከት ይቻላል። በዚህ ጊዜ ደግሞ ሲዘምሩ የምናየው ስምዖንና ሐና ናቸው። አስተውሉ፣ በዚህን ሰዓት የሚዘምሩት ማንና ማን ናቸው ማለት ነው? ስምዖንና ሐና ናቸው። ሉቃስ እንደሚነግረን ከሆነ ኢየሱስ ያደገው እንደ ማንኛውም ልጅ ነበር። እስቲ አንድ ሁለት ነጥቦችን ልስጣችሁ። አንደኛ፣ ኢየሱስ በጥበብ ማለትም በአእምሮ አደገ። ኢየሱስ በጥበብ ማለትም በአእምሮ አደገ። ሁለተኛ፣ በቁመት ማለትም በአካል አደገ። ኢየሱስ በቁመት ማለትም በአካል አደገ። ሶስተኛ፣ ጌታ ኢየሱስ በሞገስ ማለትም በመንፈሳዊ ሕይወቱ አደገ። በሞገስ ወይም በመንፈሳዊ ሕይወቱ አድጓል። የዚህን ምዕራፍ ይዘት ከማየታችን በፊት አንዳንድ ታሪካዊ ሁኔታዎችን ብንመለከት ወገኖቼ መልካም እንደሚሆን አስባለሁ። እንደምታስታውሱት የሉቃስ ወንጌል ታሪክ አዘል ነው። የጻፈውም ለግሪኮችና ለምሁራን ነበር። ስለ እግዚአብሔር ልጅ የሚነግረን በመሆኑ ታላቅ መንፈሳዊ ዓላማ አለው። ባለፉት ዘመናት ከነበሩት ታላላቅ ቅዱሳን አንዱ የክርስትና ዘር እንዲዘራና እንዲያብብ አፈሩን በማለስ ለስረገድ ሶስቱም መንግስታት የግላቸውን አስተዋጽኦ አድርገዋል። አይሁዶች ሃይማኖትን በተመለከተ፣ ግሪኮች ሳይንስንና ኪነጥበብን በተመለከተ፣ በወቅቱ የዓለም ገዢዎች የነበሩት ሮማውያን ደግሞ ፖለቲካን በተመለከተ አስተዋጽኦ ነበራቸው ብሏል። ልብ በሉ ወገኖቼ፣ የማቴዎስ የማርቆስና የሉቃስ ወንጌሎች በተለያየ የሰው ልጅ የህይወት ገጽታዎች ላይ ያነጣጠሩ ናቸው። ማቴዎስ ለአይሁዳውያን፣ ማርቆስ ለሮማውያን፣ ሉቃስ ደግሞ ለግሪኮች ነበር ወንጌላቸውን የጻፉት። እነዚህ ነጥቦች አንድ ጊዜ ደግምላችኋለሁ። ማቴዎስ ለአይሁዳውያን፣ ማርቆስ ለሮማውያን፣ ሉቃስ ደግሞ ለግሪኮች ነበር ወንጌላቸውን የጻፉት። ዶክተር ግሪጎሪ የተሰኙ ምሁር ግሪኮች ከሌሎች ህዝቦች የሚለዩበት አንዳንድ በጉልህ የሚታዩ ነገሮች ነበሯቸው። ምክንያታዊነትንና ሰብአዊነትን እንደሚወክሉ ነበር በጥንቱ ዓለም የሚታሰቡት። ራሳቸውንም የሚመለከቱት የሰው ልጅን ፍጹም የማድረግ ተልእኮ እንዳላቸው ነበር ብለዋል። የዘመኑ ስልጡን ህዝብ ነበሩ ማለት ነው። አማልክቶቻቸውን በሰው ምስል አበጁ። ጳውሎስ ወደ አቴና በሄደ ጊዜ በመሰዊያቸው ላይ ለማይታወቅ አምላክ የሚል ጽሑፍ ተመለከተ። በዚያ ወቅት አኪሙ ሉቃስም አብሮት ነበር። እንደሚታሰበው የግሪኮች ተልእኮ ዓለምን ለጌታ ኢየሱስ ክርስቶስ መምጣት በማዘጋጀቱ በኩል የራሱ ድርሻ ነበረው። የሰው ልጅ ምክንያታዊነት ወይም ምርምር ብቁ አለመሆኑን አሳይቷል። ሰውን ለሚታደገውና ፍጹም ለሚያደርገው አዳኝ አዘጋጅቷል። የእግዚአብሔርን ቃል በማዳረሱ ረገድ የግሪክ ቋንቋ አይነተኛ መሳሪያ ሆኖ ተገኝቷል። ወንጌል ለዓለም የታወጀው በግሪክ ቋንቋ ነበር። ትልቁ እስክንድር የግሪክን ቋንቋ በማስፋፋት ብዙ ረድቷል። ሐውሰን ስለ ትልቁ እስክንድር ሲናገር በእስያ ባህር ዳርቻ ተወስኖ የነበረውን ስልጣኔ ድል ወዳደረገባቸው አገሮች ሁሉ አዳረሰ። ምስራቁንና ምዕራቡን ዓለም አንድ አደረገ። የተለያዩ ህዝቦች በአንድ መንግስት ምስር ሆኑ። የፖለቲካ ማዕከል ሆኑ ዘንድ አዳዲስ ከተሞች ተመሰረቱ። የንግዱ እንቅስቃሴ ሲስፋፋ አዳዲስ የግንኙነት መስመሮች ተከፈቱ። አዲሱ ስልጣኔ የጲዚዲያ የሊቃኒያ ተራሮችን አቋረጠ። የፍራጢስና ጤግሮስ ወንዞች የግሪክ ወንዞች ሆኑ። ግሪክኛ ወይም ደግሞ የግሪክ ቋንቋ የአይሁዶች የባቢሎናውያን መግባቢያ ቋንቋ ሆነ። ግብጽን ድል ባደረገበት ጊዜም ለስሙ መጠሪያ እንድትሆነው የእስክንድሪያን ከተማ መሰረተ። ያቺ ከተማ ዛሬም ቢሆን በስሙ እየተጠራችን ያለችው። ወገኖች፣ ስለ ጌታ ኢየሱስ ክርስቶስ ልደት ስንነጋገር ይህን ታሪካዊ እውነት መሰረት በማድረግ መሆን አለበት። እስቲ የሉቃስ ወንጌል ምዕራፍ 2 ከቁጥር 1 እስከ 2 ያለውን ደግሞ እንመልከት። በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። ቀሬኒዮስ በሶርያ አገረ ገዢ በነበረ ጊዜ ይህ የመጀመሪያ ጽሕፈት ሆነ ይላል። ለመሆኑ አውግስጦስ ቄሳር ማን ነው? አውግስጦስ ቄሳር የዩልየስ ቄሳር የማደጎ ልጅ ነው። ትክክለኛ ስሙ ኦክታቪያነስ ነበር። በመሰረቱ አውግስጦስ ቄሳር ወይም ደግሞ አውግስጦስ የክብር ስሙ እንጂ እውነተኛ የመጠሪያ ስሙ አልነበረም። ሴኔቱ ወይም የመማክርት ጉባኤው ንጉሥ አጼ ተብሎ የመጠራቱን ሹመት ቢሰጠውም አልረካም፣ አልተቀበለውም። አውግስጦስ የሚለውን የክብር ስም ነበር የመረጠው። የስሙ ትርጉም ሃይማኖታዊ ይዘት አለው። ራሱን እንዳምላክ የማድረግ ምኞት ነበረው። ሉቃስ አውግስቶስ ቄሳርን ስም ማንሳቱ ያለ ምክንያት አይደለም። በዓለም ሁሉ በዚያን ዘመን ዓለም ተብሎ በሚታወቀው ማለት ነው፣ በዓለም ሁሉ ያሉ ሰዎች እንዲጻፉ ወይም ግብር እንዲያስገቡ አዋጅ ያስነገረው ይኸው ሰው ነበር። በግዛቱ ውስጥ ያለውን ሰፊ መንግስት ለመቆጣጠርና ተደላሉ በመጮት ለመኖር ለሰራዊቱ የሚከፍለው ገንዘብ አስፈልጎታል። ይህ ገንዘብ የማሰባሰቡ ሥራ ቀሬኒዮስ የሶርያ አገረ ገዢ በነበረ ጊዜ የተጀመረ እንደሆነ የሚነግረን ሉቃስ ምን ያህል ለታሪክ ደንታ እንደነበረው መረዳት ይቻላል። ሁሉም ያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከለገሊላ ናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃ ወራት ደረሰ። የበኩር ልጇንም ወለደች፣ በመጠቅለያም ተቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግ ማስተኛችው ይላል ሉቃስ ምዕራፍ 2 ከቁጥር 3 እስከ 7 ያለውን ይመለከቷል። አድማጮቼ ዮሴፍና ማርያም ከናዝሬት ተነስተው ወደ ዳዊት ከተማ ቤተልሔም ሄዱ። ዮሴፍ ይህን ያደረገው የዳዊት ዘር ስለሆነ ነበር። ማርያምም እንዲሁ ከዳዊት ወገን ነበረች። ከላይ የተመለከትነው ጥቅስ ታሪካዊ እውነት ከመሆኑም ባሻገር የሚያስተላልፍልን መንፈሳዊ እውነት አለው። አውግስጦስ ቄሳር እንዳምላክ ለመመለክ የነበረውን ፍላጎት ተመልክተናል። እንዲጻፉ ወደ ቤተልሔም ከሚጓዙ ሰዎች መካከል አንዲት የእግዚአብሔርን ልጅ የጸነሰች ሴት ትገኝ ነበር። ይህ በጣም የሚያስገርም ነው። አውግስጦስ ቄሳር እንደ እግዚአብሔር መመለክ ፈልጓል። ይሁን እንጂ ማንም ሲያመልከውና ሲሰግድለት አንመለከትም። በማርያም ማኅፀን የነበረውን ሕፃን ግን ብዙዎቻችን እናመልከዋለን፣ ጌታችን በማለትም እንጠራዋለን። አዎ እርሱ አሁንም የሕይወታችን ጌታ ነው። እግዚአብሔር የተመሰገነ ይሁን። አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል የሚልን ቃል ደግሞ በሚክያስ ምዕራፍ 5 ቁጥር 2 ላይ እናገኛለን። ወገኖቼ ይህን ትንቢት ለመፈጸም እግዚአብሔር በአውግስጦስ ቄሳር ተጠቅሟል። አውግስጦስ እግዚአብሔር የሚጠቀምበት መሳሪያ ከመሆን አያልፍም። የሚሆነው ወይም ደግሞ የሆነው ሁሉ በእግዚአብሔር የታቀደ ነው። እግዚአብሔር ስለዚህ አሰራሩ ሁሉ የተመሰገነ ይሁን። እንግዲህ አድማጮቻችን የዛሬው ምሽት ጥናታችን በዚህ ላይ አበቃ። የዚህን ተከታይ ክፍል ደግሞ በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። እስከዚያው ድረስ ደህና እደሩ።
ነገር ሁሉ ለበጎ ነው ሁሉ ለበጎ ነው ሁሉ